ይህ እስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ ክቡራን አድማጮቻችን፣ እንደምን አመሻችሁ። እግዚአብሔር አባታችንና አምላካችን ቀናትንና ወራትን አሳልፎ እንደገና ለዚህች አዲስ ዕለት እንድንበቃ ረድቶናል። ጌታ ታላቅ ነው። እግዚአብሔር ያንዳንዳችንን በቃሉ በረከት እንዲገናኘን ታምነን በርሱ ፊት እንቅረብ። እግዚአብሔር ባለ ጸጋ ነው፣ መሰሰትን አያቅበትም። ሀብታም ነው፣ ደሃ ነው፣ ረጅም ነው፣ አጭር ቀጭኖ ፍራም ሳይል ባለጠግነቱን ለሁሉም እኩል ያካፍላል። ኢየሱስ ጌታዬ እጣዬ ይያልን ካገኘው ይደጋር ኢየሱስ ክርስቶስን ከፍ ከፍና አድርግስቲ
ካለችና ማከጥ ኩሸለቁ ወጭዚየ ታረጅስ የመኖር ተስፋ አቆ ኢየሱስ የሚባል አንድ ወዳጅ መጣልኝ። አንተ ኮይኔን አይዞ አታንሳልኝ።
አዎ ኢየሱስ ክርስቶስ ወገኖቼ እድል ፈንታችን እጣችንም ሆኗል። እኔ በእውነት በዚህ ዝማሬ እጅግ ባረካለሁ። አገኘው ይደግን እግዚአብሔር በዚህ ጡመ ዜማ ስለቀባባው እግዚአብሔር አብዝቶ የተመሰገነ ይሁን። እሱንም ኑሮውንም እግዚአብሔር አብዝቶ ይባርከው። እስቲ እናመስግን። ጌታችንና መድኃኒታችን ሆይ አንተ እድል ፈንታችን እጣችን ባትሆን ኖሮ ይህን ምንን መስል ነበር? በእውነት እግዚአብሔር ሆይ የሐሳብን ኩታ እየቋጨን እሌትና ቀን አምላኬ በፊት ሳንሆን በዲያብሎስ ጉያ ስር ተሸሽገን እንጨነቅ እንረገጥ ነበር። አንተ ግን ነጻ ስላወጣህን ክብር ተመስገን። አሁን ደግሞ የምንለምን እስከ መጨረሻው ድረስ በቤት ውስጥ እንድታኖረንና ከዓይን እይታ እንዳታርቀን ነውና እግዚአብሔር ሆይ ለትለት ጸጋ ይብዛልን። አቤቱ ጌታችን ሆይ በዚህች ምሽት ደግሞ እንጋብዛለን። ወደ ልባችንና ቃልህን አስተምረን፣ እውነቱንም አሳየን። አምላኬ ሆይ በዓለም ውስጥ ብዙ የሚደመጡ ብዙ የሚሰሙ ድምጾች አሉ። አንዳቸውም ሰላምን አይሰጡም። አንዳቸውም ርካታን አይሰጡም። አንዳቸውን ቋጠሮ ነገሮቻችንን አይፈቱም። ጌታ ሆይ የሰውን ቋጠሮ ነገር የምትፈታ ሰላምንም በሰው ልብ ውስጥ እግዚአብሔር ሆይ የምትመሰርት አንተ ብቻ ነህና አሁንኑ እግዚአብሔር ሆይ ወደ ልባችን እንድትመጣ እንጋብዛለን። ጌታ ሆይ ክብር ተመስገን። ቃልህን ባርክልን። ጊዜውን ባርክልን። ድካማችንና በደላችንን ደግሞ ይቅር በለን። ስለ ኃያሉና ስለ ዘላለማዊ ስምህ ስትል ስማን። አሜን። ወጭ ትላንትናው ምሽት ክፍለ ጊዜ ጥናታችን ከሮሜ ምዕራፍ 2 እግዚአብሔር ራሳቸውን የሚያጸድቁትንና አጉል ሃይማኖተኞችን ይቀጣል በሚል ርዕስ ላይ ተንተርሰን ብዙ ቁም ነገሮችንና ሰፋ ያሉ ሐሳቦችን አንስተን መነጋገራችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 2 ቁጥር 11 ናውጡ። እንዲህ ይላል እግዚአብሔር ለሰው ፊት አያደላምና የሚልን ደስ የሚል ቃል እናገኛለን። በብሉይ ኪዳንም ወገኖቼ ሌላ ይህን የሚመስል ቃል አለ። ዘዳግም ምዕራፍ 10 ቁጥር 17 እንግዲህ አምላካችሁ እግዚአብሔር ያማልክት አምላክ የጌቶችም ጌታ ታላቅ አምላክ ኃያልም የሚያስፈራም በፍርድ የማያደላ መማለጃም የማይቀበል ነውና ይላል። ስምዖን ጴጥሮስ ወደ ቀርኔሊዮስ ቤት በሄደበት ጊዜ ይህን ዕውነት በሚገባ ተምሯል። ጴጥሮስም አፉን ከፍቶ እንዲህ አለ እግዚአብሔር ለሰው ፊት እንዳያደላ በእውነት አስተዋልኩ ይላል። የሐዋርያት ሥራ ምዕራፍ 10 ቁጥር 34ን ልብ ይሏል። ወዳጆቼ ሰዎች ሁሉ በእግዚአብሔር ፊት እኩል ናቸው። ስለዚህም እገሌ ከገሌ በማለት አያበላልጥም ጌታ። ፍትህ ዓይኗን ትሸፍናለች። ዓይኗን የተሸፈነችው ግን ማየት ስለማትችል ሳይሆን የሰዎችን መልክና ቁመና አይታ አድሎ እንድታደርግ ነው። ይገርማል። የቤተ ክርስቲያን አባል መሆን ከሀብታም ቤተሰብ መወለድና የታላቅ አገር ዜጋ መሆን ከእግዚአብሔር የተለየ ጥቅም ለመቀበል መስፈርት ሊሆነን አይችልም። እውነቱ ይሄ ነው። በቃ ኢየሱስ ክርስቶስን ጌታና ዳኛ አድርገህ ተቀብለሃል ወይስ አልተቀበልክም? ወሳኙ ይህ ነው። ቁጥር 12ን ደግሞ አለፍ ብለን እንመልከት። ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግ ምሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋል ይላል። ሌላው የእግዚአብሔር ፍርድ መስፈርት የሆነን ሐሳብ ደግሞ ይከላይ የተመለከትነው ነው። በሚቀጥለው ቁጥር እንዴት እንደሚገልጸው አስተውሉ። ቁጥር 13ን ይሁን በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና ይላል። ወዳጆች አረማውያን የሚጠፉት ስለ ክርስቶስ ስላልሰሙና በዚህም ምክንያት ስላልተቀበሉት ነው ሲባል ብዙ ጊዜ ሰማለሁ። እኔ በዚህ ነገር እደነቃለሁ። ወዳጆች አረማውያን የሚጠፉት ግን ኃጢአተኞች በመሆናቸው እንደሆነ ልነግራችሁ ወዳለሁ። የሰው ልጆች በሙሉ በዚህ ሁኔታ ውስጥ ነው ያሉት። ሰዎች በተቀበሉት ብርሃን መጠን ይፈረድባቸዋል እንጂ በተቀበሉት ብርሃን መጠን አይድኑም። ሕግን የሚሰሙ ጻድቃን አይደሉምና። ብዙ ሰዎች ግን የተራራው ስብከት በሚናገረው ነት ስለተስማሙ ብቻ የሚድኑ ይመስላቸዋል። እስቲ ቁጥር 15 ምን እንደሚል ደሞ ቀጥለን እንመልከት። እነርሱም ሊናቸው ሲመስክርላቸው ሐሳባቸው ምርስ በርሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የሕግ ሥራ ያሳያሉ ይላል። እግዚአብሔር ባርማን ላይ የሚፈርደው በሕሊናቸው ውስጥ ባለው ሕግ አማካይነት ነው። አንዳንድ ሰዎች አርማውያን የእግዚአብሔርን ሕግ ስላልተቀበሉ ወይም ደግሞ ከርሱ መለኮታዊ መገለጥን ስላላገኙ ከፍርድ ያመልጣሉ ብለው ያስባሉ። እውነቱ ግን ወዳጆቼ በተገለጠላቸው እውነት አለመኖራቸው ነው። እግዚአብሔር የሚፈርድብን በተገለጠልን እውነት ባለመኖራችን ነው። እስቲ ቁጥር 16 እናንብብ። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል ይላል። ብዙዎቻችን ወዳጆቼ መልካም ሰዎች ነን ብለን እናስባለን። መልካም ስለሆነ ብቻ የምንድን ስለሚመስለንም እንሳሳታለን። እግዚአብሔር መልካም እንዲሆኑ በሚያስቡ ሰዎች ጭምር ይፈርዳል። አስተውሉ፣ እግዚአብሔር መልካም እንደሆኑ በሚያስቡ ሰዎችም ጭምር ይፈርዳል። ጽድቃችንን መደርደራችን የሰው ልብ ከሚፈጥረው የማምለጫ መንገዶች አንዱ ነው። ኢየሱስ ክርስቶስ ወደ ሴት አይቶ የሚመኛት ከእርሷ ጋር አመንዝሯል በማለት መናገሩን አንዘጋ። ማቴዎስ ምዕራፍ 5 ከቁጥር 27 እስከ 28 ያለውን ስፍራ ልብ ይሏል። በልባችን ውስጥ ያለው ሁሉ ቢገለጥ እንወዳለን። በአእምሮአችን የምናውጠነጥነው መጥፎና ጠማማ ሐሳብ ሁሉ በሰዎች ፊት ይፋ ቢወጣ ደስ ይለናል እንዴ? ይህና ሌላም ይህን የመሳሰለ ድክመታችን ወደ ክርስቶስ ሊያመጣን ይገባል። ወዳጆቼ አይሁዳውያን ከእግዚአብሔር ሃይማኖትን ተቀብለዋል። እግዚአብሔር ደግሞ በተቀበሉት መጠን በሃይማኖተኞችም ላይ ይፈርዳል። ቁጥር 17 እና 18 እንመልከት። አንተ ግን አይሁዳዊ ብትባል በሕግም ብትደገፍ በእግዚአብሔርም ብትመካ ፈቃዱንም ብታውቅ ከሕግም ተምረ የሚሻለውን ፈትነ ብትወድ ይላል። ይህ ሰው በሃይማኖቱ ተመክቷል፣ ኮርቷል፣ ሃይማኖቱ ብቁ እንዳደረገው ያስባል። ነገር ግን ወዳጆቼ ሃይማኖት ማምለጫ መንገድ ሊሆነው አይችልም። እንዲያውም የበለጠ ኃላፊነት እንዲኖረው ያደርገዋል። በኃላፊነቱ መጠን ደግሞ ያንኑ ያክል ከርሱ ይጠበቃል። ከአረማውያን ይልቅ አይሁዳውያን 10 የተለያዩ ጥቅሞች እንደነበሯቸው በእነዚህ ጥቅሶች ተካቷል። አንደኛ አይሁዳዊ ተብሎ መጠራቱ፣ ቶሎ ቶሎ ጻፍ ጻፍ አድርጉ። አይሁዳዊ ተብሎ መጠራቱ፣ ይህ እንግዲህ ከአረማውያን ይልቅ አይሁዳውያን 10 የተለየ ጥቅሞች እንዳላቸው ያሳየናል። አንደኛው አይሁዳዊ ተብሎ መጠራቱ፣ ሁለተኛ በሕግ መደገፉ፣ ሦስተኛ በእግዚአብሔር መመካቱ፣ አራተኛ የእግዚአብሔርን ፈቃድ ማወቁ፣ አምስተኛ ከሕግ ተምሮ የተሻለውን ፈትኖ ማወቁ ናቸው። እነዚህ እንግዲህ አንድን አይሁዳዊ ከአረማዊ ይልቅ ጥቅም እንዳለው ወይም ደግሞ እንደነበረው ያሳየናል ማለት ነው። እስቲ ከቁጥር 19 እስከ 20 ያለውን ስፍራ ደግሞ አብረን እንመልከት። በሕግ የእውቀትና የእውነት መልክ ስላለ የውሮች መሪ በጨለማም ላሉ ብርሃን፣ የሰነፎችም ማስተማሪ የሕፃናትም መምህር እንደሆንክ በራስህ ብትታመን ይላል። ከአረማዊው ይልቅ አይሁዳዊው ያገኛቸው ሌሎች ጥቅሞች ደግሞ እነዚህ ናቸው። እነዚህን ደግሞ ቀጥላችሁ ጻፍ ጻፍ አድርጉ። ቅድም 5 ነጥቦች ሰጥቻችኋለሁ። አሁን ደግሞ የተቀሩትን 5 ነጥቦች ሰጣችኋለሁ። ከአረማዊው ይልቅ አይሁዳዊ ያገኛቸው ሌሎች ጥቅሞች ደግሞ አንደኛ የውሮች መሪ መሆኑ፣ ሁለተኛ በጨለማ ላሉ ብርሃን መሆኑ፣ ሦስተኛው ደግሞ የሰነፎች አስተማሪ መሆኑ፣ አራተኛ የሕፃናት ማለትም ወደ አይሁድ እምነት ለመጡ አዲስ አማኞች መምህር መሆኑ። ረዘም ይላል እና ቶሎ ቶሎ ጻፍ ጻፍ አድርጉ። የሕፃናት ማለትም ወደ አይሁድ እምነት ለመጡ አዲስ አማኞች መምህር መሆኑ። አምስተኛው እና የመጨረሻው ደግሞ ከሕጉ እውቀትንና እውነትን መረዳቱ ናቸው። ከሕጉ እውቀትንና እውነትን መረዳቱ ናቸው። እንግዲህ እነዚህ 5 ነጥቦች ከአረማዊው ይልቅ አይሁዳዊው ያገኛቸው ሌሎች ጥቅሞች ናቸው ማለት ነው። ይህን ከዘረዘረ በኋላ ሐዋርያው ደግሞ የሚከተለውን ይጠይቃል። እንግዲህ አንተ ሌላውን የምትታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? ይላል ሮሜ ምዕራፍ 2 ከቁጥር 21 እስከ 22 ያለውን ስፍራ ልብ ይሏል። እዚህ ላይ ጳውሎስ በጣም የተለመዱ 3 ኃጢያቶችን ይዘረዝራል። አንደኛ በሌሎች ላይ የሚፈጸም አመጽ፣ ሁለተኛው ደግሞ ዝሙት ወይም ስጋን ለማርካት የሚፈጸም በደል፣ ሶስተኛው በእግዚአብሔር ላይ የሚፈጸም ኃጢያት ወይም ጣዖት አምልኮን ይሆናል። እስቲ እንደገና ልድገምላችሁ። በዚህ ጥቅስ ውስጥ ጳውሎስ በጣም የተለመዱ 3 ኃጢያቶችን ይዘረዝራል። ይህንን ከቁጥር 21 እና ከቁጥር 22 መመልከት ይቻላል። አንደኛው በሌሎች ላይ የሚፈጸም አመጽ ነው። ሁለተኛው ደግሞ ዝሙት ወይም ስጋን ለማርካት የሚፈጸም በደል ነው። ሶስተኛው ደግሞ በእግዚአብሔር ላይ የሚፈጸም ኃጢአት ወይም ጣዖት አምልኮ ነው። ሌላውን የምታስተምር ራስህን አታስተምርምን? ይላል ጳውሎስ። በሌላ አነጋገር ለሌሎች በመስበከው ራስህ ትኖርበታለህን ማለቱ ነው። ብዙዎቻችን ወገኖቼ የምንሰብከውን ከመኖር ይልቅ በአማሩ ቃላት መስበኩ ይቀለናል። ቤተ መቅደስን ትዘርፋለህን? ይላል ጳውሎስ በዚህ ክፍል ውስጥ። እኔ እስከማውቀው ድረስ አይሁዳውያን በምርኮኝነት ወደ ባቢሎን ከተወሰዱ በኋላ ጣዖት አላመለኩም። ይሁን እንጂ ከአረማውያን ቤተ መቅደስ የሚገኙ ንብረቶችን በመሸጥ በመለወጡ ሥራ ግን ተሰማርተዋል። አስተዋላችሁ? ከአረማውያን ቤተ መቅደስ የሚገኙ ንብረቶችን በመሸጥና በመለወጡ ሥራ ግን ተሰማርተው ነበር። ዛሬም አንዳንድ ክርስቲያኖች ገንዘብን ለማግኘት ሲሉ በአንዳንድ አጓጉል ሥራዎች ወይም ገዢና ሽያጭ ሥራ ተሰማርተዋል። ድለላ ማለት ነው። እነዚያን የሚሰሯቸውን ሥራዎች ግን እነርሱ ራሳቸው ያወግዟቸዋል። ጣዖት አምልኮ ለአንድ አይሁዳዊ ከኃጢአቶች ሁሉ የከፋ ኃጢአት ነው። እኔና እናንተስ ስለ ክርስቶስ ማንነትና ሥራ ምን ዓይነት አመለካከት ይኖረን ይሆን? ቀጥሎ ደግሞ ጳውሎስ አንድ በጣም አስፈላጊ ሃይማኖታዊ ጉዳይ ያነሳል። ቁጥር 5ን ተመልከቱ። ሕግን ብታደርግ መገረዝስ ይጠቅማል፣ ሕግን ተላላፊ ብትሆን ግን መገረዝ አለመገረዝ ሆኗል ይላል። ግርዘት የአይሁዳዊነት መታወቂያ ልዩ ምልክት ነው። ልብ በሉ፣ ግርዘት የአይሁዳዊነት መታወቂያ ልዩ ምልክት ነው። ግርዘት በራሱ ምንም የሚያስገኘው ልዩ በረከት የለውም። መገረዙ በሙሴ ሕግ ማመኑን ብቻ ነው የሚያመለክተው። ስለዚህም ሕግን በመተላለፍ የሚኖር ከሆነ መገረዙ ከንቱ ሆኗል ማለት ነው። ይህ ቤተ ክርስቲያን የምንፈጽማቸውን የተለያዩ አምልኮ ሥርዓቶችንም ይመለከታል። የውሃ ጥምቀት ከቤተ ክርስቲያን ሥርዓቶች አንዱ መሆኑ እውነት ነው። ጥምቀት እግዚአብሔር በልባችን ውስጥ የሠራውን የምንገልጥበት ውጫዊ መገለጫ ነው። የተጠመቀ ሰው ግን ደህንነትን እንዳገኘ ሰው የማይኖር ከሆነ ሥርዓቱ በራሱ ዋጋ አይኖረውም። የቤተ ክርስቲያን አባልነትን በተመለከተም እንዲሁ ነው። የአንዳንድ ክርስቲያኖች ሕይወት የቤተ ክርስቲያን አባልነትን ትርጉም አልባ ያደርገዋል። እስቲ ጳውሎስ የሚለውን ልብ ብለን እናድምጥ። እንግዲህ ያልተገረዘ ሰው የሕግን ሥርዓት ቢጠብቅ አለመገረዙ እንደ መገረዝ ሆኖ አይቆጠርለትምን? ይላል ሮሜ ምዕራፍ 2 ቁጥር 26ን ልብ ይሏል። ወዳጆቼ፣ ለምሳሌ ያህል ባለቤቴ ወይዘሮ የምሥራች የጋብቻ ቀለበቷ ቢጠፋባት ጋብቻዋ ፈረሰ ማለት አይደለም። በዚህ አጋጣሚ የባለቤቴን ስም ስነግራቸው እጅግ ደስ ይለኛል። ምክንያቱም ጋብቻ ወዳጆቼ ከጋብቻ ቀለበቱ የበለጠ ነው። ቀለበቱ ግን የጋብቻው ልዩ ምልክት ከመሆን ያለፈ ትርጉም የለውም። ይህንን አባባል አንድ ጊዜ ልድገምላችሁ። ባለቤቴ የምሥራች የጋብቻ ቀለበቷ ድንገት ተነስቶ ቢጠፋባት ጋብቻችን ፈረሰ ማለት አይደለም። ጋብቻ ከጋብቻ ቀለበቱ ማለትም ከጠፋው ከጋብቻ ቀለበቱ የበለጠ ነው። ቀለበቱ ግን የጋብቻው ልዩ ምልክት ከመሆን ያለፈ ሌላ ትርጉም የለውም። እስቲ ቁጥር 7ን እንመልከት። ከፍጥረቱም ያልተገረዘ ሕግን የሚፈጽም ሰው የሕግ መጽሐፍና መገረዝ ሳለ ሕግን በምትተላለፈው በአንተ ይፈርድብሃል ይላል። የጋብቻ ቀለበት ስለ አንድ ቅዱስ ነገር ይናገራል ወይም ይወክላል። ለጋብቻችን ታማኝ ካልሆንን በስተቀር ወዳጆቼ ቀለበቱን መከበሪያ ሳይሆን ማፈሪያ ያደርጋል። እዚህ ላይ ጳውሎስ ማስረዳት የፈለገው ወዳጆቼ ግርዘት በራሱ ምንም እንዳይደለና ይልቁንም አንድ ሌላ የሚወክለው ነገር መኖሩን ነው። ቁጥር 9ን ተመልከቱ። ዳሩ ግን በስውር አይሁዳዊ ሆነ አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጻፍ አይደለም። የሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም ይላል። ዋናው የልብ መገረዝ እንደሆነ ራሱ የሙሴ ሕግ እንኳን ግልጽ አድርጎታል። ዘዳግም ምዕራፍ 10 ቁጥር 16 የሚናገረውን እስቲ እናንብበው። እናንተ የልባችሁን ሸለፈት ግረዙ፣ ከእንግዲህ ወዲህም አንገተ ደንዳና አትሁኑ ይላል። እግዚአብሔር ስለዚህ ክብር ቃሉ ለዘላለም የተመሰገነ ይሁን። ወዳጆቼ እግዚአብሔር ለኔና ለእናንተ የሚረባ ብዙ መልካም ቁም ነገሮች አሉት። ዛሬ ብዙዎቹ ግን በጨለማ ዓለም ውስጥ ሆነው ይዳክራሉ፣ ይወድቃሉ፣ ይነሳሉ፣ መንገዱን ስተዋል። ይህንን እውነት ደግሞ እናሳያቸው ዘንድ እኔና እናንተ ብዙ ይጠበቅብናልና የእግዚአብሔርን ጸጋ ተቀብለን የእግዚአብሔርን መንፈስ ተሞልተን ከሞት እንታደጋቸው ዘንድ ይጠበቅብናል። እግዚአብሔር ይህንን እንፈጽም ዘንድ በኃይሉና በጥበቡ ይምላን። እግዚአብሔር ለዘላለም የተመሰገነ ይሁን። እንግዲህ አድማጮች የዚህ የሮሜ ምዕራፍ 2 ጥናታችንን እዚህ ላይ እንገታና አሁን ደግሞ ቀጥለን የምዕራፍ 3ን ትምህርት ጌታ በረዳን መጠን አብረን እንመለከታለን። ወዳጆች የዚህ የሮሜ ምዕራፍ 3 አብይ ሐሳቡ የእግዚአብሔር ጽድቅ ለሰዎች ሁሉ ስለመሰጠቱ የሚያወሳ ይሆናል። ልድገምላችሁ፣ በምዕራፍ 3 ውስጥ የእግዚአብሔር ጽድቅ ለሰዎች ሁሉ ስለመሰጠቱ የሚያወሳውን ክፍል እንመለከታለን። እንግዲህ ይህ ጥብጥ ወይም ደግሞ ዋና ሐሳቡ ነው ማለት ነው። ቁጥር 1ን እስቲ እናንብብ። እንግዲህ አይሁዳዊ ብልጫው ምንድነው? ወይስ የመገረዝ ጥቅሙ ምንድነው ይላል። እዚህ ላይ ብልጫ ወይም ጥቅም የሚለው ቃል ብዛትን ወይም ከሚበቃ በላይ መሆንን የሚያመለክት ቃል ነው። ይህም እግዚአብሔር ከአይሁዳውያን ጋር ላደረገው ኪዳን እንደ ውጫዊ ምልክት ከሆነው ከግርዘት ሥርዓት ጋር በተያያዘ ሁኔታ ነው የቀረበው። ይህም ውጫዊ ምልክት ግርዘት እንደሆነ ቀደም ብለን መመልከታችንን አዘንጉ። እዚህ ላይ ጳውሎስ እግዚአብሔር በአይሁድና በአሕዛብ መካከል ያደረገውን ገደብ ላለማፍረስ ልዩ ጥንቃቄ ማድረግ ነበረበት። አይሁዳውያንም ሆኑ አረማውያን በእግዚአብሔር ፊት ምንም የማይበላለጡ ከሆነ ለአይሁዳውያን የተሰጧቸው ልዩ ጥቅሞች ምን ሊሆኑ ነው? መገረዝ ያስገኘላቸው ልዩ ጥቅምስ ምንድን ነው የሚል ጥያቄም ያስነሳል። መገረዝ በራሱ ምንም ጽድቅን የማያስገኝ ከሆነ አለመገረዝም ጽድቅን የማያስቀር ከሆነ ታዲያ የመገረዝ ጥቅሙ ምንድነው? ዛሬም ወዳጆቼ በተለያየ መልኩ ይጥያቄ ሲቀርብን ሰማለን። ከወንጌል እንደምንረዳው የቤተ ክርስቲያን አባልነት ደህንነትን ለመቀበል የሚያስችልን ልዩ ጥቅም የለውም። የተለያየ ሃይማኖታዊ ስርዓቶችም በራሳቸው ምንም ማለት አይደሉም። ይህን ልብ እንድትሉ ፈልጋለሁ። ከወንጌል እንደምንረዳው የቤተ ክርስቲያን አባልነት ደህንነትን ለመቀበል የሚያስችልን ልዩ ጥቅም የለውም። የተለያዩ ሃይማኖታዊ ስርዓቶችም በራሳቸው ምንም ማለት አይደሉም። እግዚአብሔር ምንም እንድናደርግ ወይም ምንም እንድንሆን አይጠብቅብንም። ራሱን ማዳን ካልቻለው ኃጢአተኛ እግዚአብሔር የሚፈልገው ነገር ቢኖር በኢየሱስ ክርስቶስ እንዲያምን ብቻ ነው። በቃ ትልቁም ትንሹም ነገር ይሄው ነው። በኢየሱስ ክርስቶስ አንድ ሰው ሲያምን ደህንነትን ያገኛል። የቤተ ክርስቲያን አባልነትም ሆነ ሌሎች የቤተ ክርስቲያን ሥርዓቶች የክርስትና ሕይወታችን ውጫዊ መገለጫዎች ካልሆኑ በቀር በራሳቸው ምንም ጠቀሜታ የላቸውም። እኔ የዚያ ቤተ ክርስቲያን አባል ነኝ፣ እገሌ ደግሞ የዚህ ቤተ ክርስቲያን አባል ነው ማለቱ ለደህንነት ምንም ነገር አይፈይድም። ቀጥሎ ደግሞ ጳውሎስ እንግዲህ የአይሁዳዊ ብልጫው ምንድን ነው? በማለት ራሱ ላነሳው ጥያቄ መልስ ይሰጣል። በሁሉ ነገር ብዙ ነው፣ አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው ይላል። ጳውሎስ ለጥያቄው አይሁዳዊነት ጠቀሜታ አለው የሚል መልስ ይሰጣል። ይሁን እንጂ ወገኖቼ ጠቀሜታው ኃላፊነትንም ያስከትላል። ይህም በተመለከተ ብዙ ግራ የሚያጋቡ አስተሳሰቦች ከያቅጣጫው ስለሚሰነዘሩ አይሁዳዊነት ልዩ ጥቅምን ያስገኛል ሲባል ምን ማለት እንደሆነ ማስተዋል አለብን። በአይሁድነትና በብሉይ ኪዳን እንዲሁም በአዲስ ኪዳን ቤተ ክርስቲያን መካከል ምንም ልዩነት የሚያደርጉ አንዳንድ በስነ መለኮት ሴሚናሪ ውስጥ የሚያስተምሩ ሰዎችን አውቃለሁ። እርግጥ ነው አይሁዳውያን የእግዚአብሔርን ቃላት ተቀብለዋል። ይህም ለአይሁዳውያን የተለየ ጠቀሜታን ሰጥቷቸዋል። አይሁዳውያን ግን ለእግዚአብሔር ታማኝ ሆነው አልተገኙም። ያም ቢሆን እግዚአብሔር ለአይሁዳውያን ያለው ዕቅድና ዓላማ ገና አላበቃም። ለመሆኑ የወደፊቱ የእግዚአብሔር ዕቅድና ዓላማ አይሁዳውያንንም ይጨምር ይሆንን? ወገኖቼ እግዚአብሔር ለአይሁዳውያን ዕቅድና ዓላማ ከሌለው ለኔና ለእናንተም ምንም ዕቅድና ዓላማ የለውም ማለት ነው። የእግዚአብሔር ተስፋዎች በሙሉ በቃሉ ውስጥ ተካተዋል። በዮሐንስ ምዕራፍ 3 ቁጥር 16 በዮሐንስ ወንጌል ምዕራፍ 3 ቁጥር 16 የገባውን ተስፋ ቃል የሚፈጽመው አምላክ በዘፍጥረት ምዕራፍ 12 ለአብርሃም የገባውን ተስፋ የማይዘነጋ አምላክ ነው። አይሁዳውያንን ወይም እስራኤላውያንን አስመልክተው ዶክተር ስቲፍለር ሲናገሩ እንዲህ ይላሉ፣ ቤተ ክርስቲያን በፍጹም የአይሁድነት ምትክ አይደለችም። አስተውሉ፣ ቤተ ክርስቲያን በፍጹም የአይሁድነት ምትክ አይደለችም። እንዲህ ቢሆን ኖሮ አይሁድነት ተሽሯል፣ ተሰርዟል ማለት ነው። እግዚአብሔር ግን ቤተ ክርስቲያን የእስራኤልን ቦታ እንድትተካ አላደረገም። የተሰጧቸው ተስፋዎች ከአይሁድነት ጋር እንጂ ከቤተ ክርስቲያን ጋር የተያዙ ተስፋዎች አይደሉም ይላሉ። ጳውሎስ ሊያስረዳ የሚያስበውም ይህንን እውነት ነው። አይሁዳዊነት የራሱ ጠቀሜታ አለው። ስለ አይሁዳውያን መጻኢ ሁኔታ እግዚአብሔር የራሱ ዕቅድና ዓላማ አለው። ምክንያቱም እግዚአብሔር ታማኝ ስለሆነ ቃሉን አያጥፍም። ይህንን አስመልክቶ ሐዋርያው ጳውሎስ የሚናገረውን በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ድረስ በአዲስ ኪዳን ሕይወት እንድንኖርና እንድንመላለስ የአዲስ ኪዳንንም ጸጋ የሰጠንን እግዚአብሔር እድል ፈንታችንና ጣችን ያደረገን ኢየሱስ ክርስቶስ ይክበር ይመስገን እያልን በዚሁ ዝማሬ እኔና ቴክኒሻን
አለማየሁ
እንሰናበታችኋለን። ደህና ደሩ።
ቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።